through the Bible, Amharic program number 320, June 22, 2005, Wednesday evening. ራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። ዛሬም ተከታታዩን የመጽሐፈ ኢያሱን ትምህርት ከምዕራፍ 3 እስከ ምዕራፍ 5 ያለውን ድረስ ይዘንላችሁ ቀርበናል። በዚህ ሁሉ ውስጥ ታዲያ አስተማሪው የሚናገረን ቅን መንገዱንም የሚያሳየን ጌታ መንፈስ ቅዱስ እንደሆነ እናምናለን። ከኔ ካበበ አንዳች ነገር አትጠብቁ። ከወንጌላዊ ገሌ፣ ከፓስተር ገሌ ወይም ከቄስ ገሌ ምንም ነገር አትጠብቁ። እግዚአብሔር ግን ቃል አለው፣ የዘላለም በረከት። ወደ ዛሬው ትምህርታችን ከመግባታችን አስቀድመን እንደ ወትሮ ሁሉ ሉል እግዚአብሔር አምላካችን እኔ በዚህ ዝማሬ ደግሞ እናሞጋግሳለን። እግዚአብሔር ስለዚህ ዝማሬ እየተመሰገነ ይሁን። በዝማሬውም ያገለግለን ወንድማችን ዳንኤልን እግዚአብሔር በኑሮውና በአገልግሎቱ አብዝቶ ይባርከው። እንጸልይ። አያልነ ጌታ ኢየሱስ ክርስቶስ ድልነሽነ፣ ሁሉንም ነገር የምታደርግ ሁሉንም የምትችል አምላክነ። እግዚአብሔር ሆይ በዚህች ሰዓት እኛነታችንን በፊትህ ጥላለን። አንተ ተመልከተን። እግዚአብሔር ሆይ በእኛ ሕይወት ክብር። አምላካችንና ጌታችን ሆይ በቃልህ ደግሞ ተናገረን። እግዚአብሔር አምላካችን ሆይ በሕይወት ዘመናችን በዚህች ምድር ያለን አንተን ማስከበር እንድንችል፣ አንተን መምሰል እንድንችል እግዚአብሔር አምላካችን ሆይ የጠመምንበትን እንድታቃና የጎደልንበትን ነገር ሁሉ እንድትሞላልን እግዚአብሔር አምላኬ በቃል አማካኝነት በመንፈስ ቅዱስ ኃይል እንድትናገረን እንለምናለን። የሚኖረን ጊዜ ሁሉ ባርክልን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች አትላንትናው ምሽት ክፍለ ጊዜ ጥናታችን ኢያሱን ምዕራፍ 2 ማጠናቀቃችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ አብረን የምንመለከተው መጽሐፈ ኢያሱ የምዕራፍ 3ን ትምህርትና እንዲሁም ማለፍ ብለን የምዕራፍ 4ን ትምህርት ጌታ በረዳን መጠን አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ አድርጋችሁ መጽሐፈ ኢያሱ ምዕራፍ 3ን ተመልከቱ። መጽሐፈ ኢያሱ ምዕራፍ 3ን አውጡ። አብይ ያሳብ የዚህ የመጽሐፈ ኢያሱ ምዕራፍ 3 አብይ ያሳቡ እስራኤላውያን ዮርዳኖስን ስለመሻገራቸው የሚያወሳ ይሆናል። አንድ ጊዜ ልድገምላችሁ። የዚህ ምዕራፍ አብይ ያሳቡ እስራኤላውያን ዮርዳኖስን ስለመሻገራቸው የሚያወሳ ወይም ደግሞ የሚተርክልን ይሆናል። ወዳጆቼ የእስራኤላውያንን እምነት በተመለከተ ዮርዳኖስን መሻገራቸው በሕይወታቸው ታላቅ ለውጥ ነበር ያመጣው። ከአርባ ዓመት በፊት የእስራኤልን ልጆች ተመሳሳይ ችግር ገጥሟቸው ነበር። ሆኖም ችግሩን አልተወጡም። ቀይ ባሕርን መሻገር ከፍተኛ እምነት ጠይቋቸው ነበር። ይሁን እንጂ ዮርዳኖስን ተሻግረው ከነዓንን መውረስም የበለጠ እምነት ጠይቋቸዋል። ምክንያቱም አንዴ ወንዙን ካቋረጡ መመለሻ መንገድ የላቸውም። አንዴ ወደ ምድሪቱ ከገቡ በኋላ ደግሞ ብዙ ሰራዊትና ሰረገሎች ያላቸውን ከዚያም በላይ በግንብ በተከለለች ከተማ ውስጥ ከሚኖሩ ጠላቶቻቸው ጋር ፊት ለፊት መጋፈጥ አለባቸው። ሙሉ በሙሉ በእግዚአብሔር በመታመን ሕዝቡ ሁሉ ይህን አድርገዋል። እስቲ ከቁጥር 1 እስከ 4 ያለውን አብረን እንመልከት። ኢያሱም ማልዶ ተነሳ፣ እርሱና የእስራኤል ልጆች ሁሉ ከሰይጢም ተነስተው ወደ ዮርዳኖስ መጡ፣ ሳይሻገሩም ከዚያ አደሩ። ከሦስት ቀንም በኋላ አለቆች በሰፈሩ መካከል አለፉ። ሕዝቡን የአምላካችሁን የእግዚአብሔርን ቃል ኪዳን ታቦት ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት። በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ያህል ይሁን። በዚህ መንገድ በፊት አልሄዳችሁበትምና የምትሄዱበትን መንገድ እንድታውቁ ወደ ታቦቱ አትቅረቡ ብለው አዘዙ ይላል። የዮርዳኖስን ወንዝ እንዲሻገሩ እግዚአብሔር ኢያሱንና የእስራኤልን ልጆች አዘዘ። ዮርዳኖስን መሻገር ቀይ ባሕርን ከመሻገር የተለየ ነው። ቀይ ባሕርን በተሻገሩበት ጊዜ ሙሴ ባሕሩን በበትሩ መታው። ይህንን ታስታውሳላችሁ። ቀይ ባሕርን በተሻገሩበት ጊዜ ሙሴ ባሕሩን በበትሩ ነበር የመታው። ባሕሩም ለሁለት ተከፈለ። ዮርዳኖስን ሲሻገሩ ግን ልብ በሉ ዮርዳኖስን ሲሻገሩ ግን የበለጠ እምነትን የሚጠይቅ ሁኔታ ነበር የገጠማቸው። ዮርዳኖስ እየጎረፈ ነበር። ወደ ሙት ባህር ገብቶ ለመቀላቀል የሚገሰግሰው ወንዝም መቆም ነበረበት። ታቦቱ ከሕዝቡ 3000 ጫማዎችን ያህል ራቅ ብሎ ከሕዝቡ ፊት ለፊት መሄድ ነበረበት። 3000 ጫማዎች ወደ 1 ማይል አካባቢ ሲሆን ካህናቱ ተሸክመውት በዮርዳኖስ ዳር ቆሙ። ቁጥር 15ን ተመልከቱ። አለፍ ብላችሁ እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ታቦት ተሸካሚዎች ወደ ዮርዳኖስ ሲደርሱ ታቦቱንም የተሸከሙት የካህናቱ እግሮች በውሃው ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ ይላል። የሚያስገርም ነው የእግዚአብሔር አሰራር። የካህናቱ እግሮች ውሃ ውስጥ ሲጠልቁ በግድብ እንደተያዘ ሁሉ የዮርዳኖስም ወንዝ ቀጥ ብሎ ቆመ። ስለዚህም ሕዝቡ ሁሉ በደረቅ መሬት አለፉ። በቅዱሳት መጻሕፍት ከተጠቀሱ ታላላቅ ተአምራት ይህ አንዱ ነው። ጊዜው ወንዝ የሚሞላበት ጊዜ ነበር። ያ ምድር ሁለት የዝናብ ወቅቶች አሉት። አንደኛውም በጸደይ ሲሆን ሁለተኛው ደግሞ በበልግ ወራት ነው። በተለይም ደግሞ የጸደይ ዝናብ ኃይለኛ ነበር። በዚያ ወቅት የዮርዳኖስ ወንዝ መሙላትና መግረፍ የሚጀምርበት ወቅት ነው። እስቲ ቁጥር 16 እና 17 እንመልከት። በዳርታን አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አርባ ባህር ወደ ጨው ባህሩ የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም በኢያሪኮ ፊት ለፊት ተሻገሩ። የእግዚአብሔርንም የቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቁ መሬት ጸንተው ቆመው ነበር። ሕዝቡም ሁሉ ዮርዳኖስን ፈጽሞ እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ ይላል። እዚህ ላይ ልብ በሉ፣ ሁሉም የእስራኤል ልጆች እስኪሻገሩ ድረስ ካህናቱ ታቦቱን እንደ ተሸከሙ በዮርዳኖስ መካከል ቆሙ። የእስራኤል ልጆች በኢያሪኮ ፊት ለፊት ተሻገሩ። ወንዙ የቆመው ግን አዳም በሚባል ቦታ ነው። አዳም የምትባለዋ ከተማ የት እንደነበረች ካርታ ላይ ማመልከት አልቻልኩም። የዚህች ከተማ ትርጉም ምንድን ነው ሁላችንም የተገኘ ነው ከርሱ ስለሆነ የሰው ዘር ሁሉ የተገኘው ከአዳም ነው። በአዳም አማካይነት ሞት መጣ። በዮርዳኖስ ወንዝ የተፈጸመው ነገር የጌታ ኢየሱስ ክርስቶስ ሞት ትንሣኤና መስቀል ላይ የፈጸመውን ሥራ ያሳስባል። ታቦቱ በብሉይ ኪዳን የኢየሱስ ክርስቶስ ምሳሌ ከሆኑ ነገሮች አንዱ ነው። አስተዋላችሁ? ታቦቱ በብሉይ ኪዳን የኢየሱስ ክርስቶስ ምሳሌ ከሆኑ ነገሮች አንዱ ነው። በምድረ በዳ ጉዟቸው ወቅት ታቦቱ ለአርባ ዓመት ያህል በእስራኤል ሰፈር መካከል ይኖር ነበር። በየምሽቱ ሁሉ 12 የእስራኤል ነገዶች በታቦቱ ዙሪያ ይሰፍራሉ። በታቦቱ ዙሪያ ነበር የሚሰባሰቡት። አሁን ደግሞ ይህ የክርስቶስ ምሳሌ የሆነው ታቦት በሕዝቡ ፊት ለፊት በመሄድ ቀድሟቸው ዮርዳኖስ ወንዝ ውስጥ ሲገባ እንመለከታለን። ቀደም ብለን እንደገለጽ ነው ክርስቶስ በሞት ጊዜ ፊት ለፊታችን ይሄዳል። በዚህ ዓለም በምንኖረው ኑሮም ክርስቶስ ፊት ለፊታችን ይሄዳል። እርሱ ከእኛ ጋር ነው። ታማኝ አምላካችን ላንዴ ለጥቂት ደቂቃዎችና ሴኮንዶች እንኳን ቢሆን አይጥለንም፣ ከዓይኑም እይታም አያርቀንም። እግዚአብሔር ስለዚህ ነገር እየተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮች የመጽሐፈ ኢያሱ ምዕራፍ 3 ጥናታችን በዚሁ ይጠናቀቃል። አሁን ደግሞ አለፍ ብለን ምዕራፍ 4ን አብረን እንመለከታለን። የዚህ የመጽሐፈ ኢያሱ ምዕራፍ 4 አብይ ሐሳቡ የሁለቱ መታሰቢያዎች ግንባታ የሚል ይሆናል። አብይ ሐሳቡ የሁለቱ መታሰቢያዎች ግንባታ የሚል ይሆናል። ለመታሰቢያ የሚሆንን ነገር ለመስራት 12 ሰዎች አንዳንድ ድንጋዮችን መትከል ነበረባቸው። ታቦቱን የተሸከሙ ካህናት ወንዙን ሲሻገሩ ውሃ ወደ ነበረበት ተመለሰ። እግዚአብሔርም ኢያሱን አከበረው። እግዚአብሔር የተመሰገነ ይሁን። እስቲ ከቁጥር 1 እስከ 3 ያለውን እንመልከት። እንዲሁም ሕዝቡ ሁሉ ዮርዳኖስን ፈጽሞ በተሻገሩ ጊዜ እግዚአብሔርም ኢያሱን ከሕዝቡ ከየነገዱ አንድ ሰው 12 ሰዎች ምረጥና በዮርዳኖስ መካከል የካህናት እግር ከቆመበት ስፍራ 12 ድንጋዮች አንሱ፣ ተሸክማችሁም በዚህ ሌሊት በምታድሩበት ስፍራ ኑሯቸው ብለ እዘዛቸው አለው። እንደ ተናገራቸው ካደረጉ በኋላ ደግሞ የሆነውን እንመልከት። የእስራኤልም ልጆች ኢያሱ እንዳዘዘ አደረጉ። እግዚአብሔርም ኢያሱን እንደ ተናገረው በእስራኤል ነገድ ቁጥር ከዮርዳኖስ መካከል 12 ድንጋዮች አንስተው ወደሚያድሩበት ሰፈር ወሰዱ፣ በዚያም አኖሯቸው። ከዮርዳኖስ ወንዝ ወጥተው ከወንዙ በስተ ምዕራብ በኩል የተተከሉት 12 ድንጋዮች እስራኤልን ለመታደግ የተገለጠው የእግዚአብሔር ኃይል መታሰቢያ ናቸው። ይህን ነጥብ አስተውሉ። ከዮርዳኖስ ወንዝ ተለቅመው ወይም ደግሞ ወጥተው ከወንዙ በስተ ምዕራብ በኩል የተተከሉት 12 ድንጋዮች እስራኤልን ለመታደግ የተገለጠው የእግዚአብሔር ኃይል መታሰቢያ ናቸው። ቁጥር 9ን ተመልከቱ። ኢያሱም የቃል ኪዳኑን ታቦት የተሸከሙ ካህናት እግሮች በቆሙበት ስፍራ በዮርዳኖስ መካከል ሌሎችን 12 ድንጋዮች ተከለ፣ እስከ ዛሬ ድረስ በዚያ አሉ ይላል። ከላይ ከተነገረው ጥቅስ መረዳት እንደሚቻለው ኢያሱ ይህን እስከ ጻፈበት ጊዜ ድረስ እነዚያ ድንጋዮች በዚያ ስፍራ ነበሩ ማለት ነው። ወዳጆቼ፣ ከዚህ ክፍል የምንማረው ከፍተኛ መንፈሳዊ ትምህርት አለ። ይህንንም በሚገባ ለመረዳት እንዲያስችለን እስቲ ሮሜ ምዕራፍ 6 ከቁጥር 1 እስከ 4 ያለውን ክፍል እንመልከት። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደ ተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደ ተነሣ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ወገኖቼ፣ ክርስቶስ የሞተው ለእኔና ለእናንተ ነበር። በኢያሱ መጽሐፍ የተገለጠ እውነትም ይኸው ነው። እነዚህ 12 ድንጋዮች በዮርዳኖስ ወንዝ የተደረጉት ስለ ክርስቶስ ሞት ለማመልከት ነው። ከዮርዳኖስ ወንዝ ተወስደው ከወንዙ ምዕራብ ዳርቻ የተተከሉት 12 ድንጋዮችም ትንሣኤውን የሚያመለክቱ ናቸው። ከ2000 ዓመት በፊት ክርስቶስ ሞተ። እኛም ደግሞ በሞቱ ከእርሱ ጋር እንደተባበርን ጳውሎስ በሮሜ ምዕራፍ 6 ግልጽ አድርጎታል። እዚህ ላይ ጥምቀት የሚያመለክተው ከእርሱ ጋር መቀበርንና ከእርሱ ጋር አንድ መሆንን ነው። በሞቱ ከእርሱ ጋር እንደተባበሩን ሁሉ በትንሣኤም ከእርሱ ጋር እንተባበራለን። የመንፈሳዊ በረከት ተካፋዮች መሆን የምንችለው ከእርሱ ጋር ባለን ኅብረትና ቀረቤታ መጠን ነው። የእስራኤል ልጆች ዮርዳኖስን ወንዝ ከተሻገሩ በኋላ የተስፋይቱ ምድር ዜጎች ሆነዋል። ይህንን ከአንድ ታላቅ መንፈሳዊ ሐቅ አያይዘን እንድንመለከተው እፈልጋለሁ። ወደ ክርስቶስ ስትመጡ አዳኝ አድርጋችሁም ስትቀበሉት ሞቱ ሞታችሁ ትንሣኤውም ትንሣያችሁ ይሆናል። ጳውሎስ ስለዚህ ታላቅ እውነት ለኤፌሶን ሰዎች ሲጽፍላቸው ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋው ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። ኤፌሶን ምዕራፍ 2 ከቁጥር 4 እስከ 7 ያለውን ስፍራ ተመልከቱ። ኤፌሶን ምዕራፍ 2 ከቁጥር 4 እስከ 7 ያለውን መመልከት ይቻላል። እኛ በሕይወት እንድንኖር እርሱ ለኃጢአታችን ሞተ፣ ከሙታን በመነሳቱ ሕይወቱ ሕይወታችንም ሆኗል። አሁን ከሕያው አምላክ ጋር ኅብረት አለን። ከእግዚአብሔር ቃል ታላላቅ እውነቶች አንዱ ይህ ነው። ሕዝቡም በመጀመሪያው ወር በአስረኛው ቀን ከዮርዳኖስ ወጡ። በኢያሪኮ ምድርቻ በምሥራቅ በኩል በጌልጌላ ሰፈሩ። ከዮርዳኖስ ውስጥ የወሰዷቸውን እነዚያን 12 ድንጋዮች ኢያሱ በጌልጌላ ቆማቸው። ለእስራኤልም ልጆች እንዲህ ብሎ ተናገራቸው፣ በሚመጣው ዘመን ልጆቻችሁ አባቶቻቸውን እነዚህ ድንጋዮች ምንድናቸው ብሎ ሲጠይቁ ለልጆቻችሁ እንዲህ ብላችሁ ታስታውቃላችሁ፣ እስራኤል ይህን ዮርዳኖስን በደረቅ ተሻገረ ይላል። ኢያሱ ምዕራፍ 4 ከቁጥር 19 እስከ 22 ያለውን ተመልከቱ። ኢያሱ 4 ከቁጥር 19 እስከ 22። ወዳጆች፣ ከዚህ የምናገኘው መንፈሳዊ ትምህርት ለልጆቻችን ወንጌልን ማስተማር እንዳለብን፣ ልጆቻችንን ወደ ክርስቶስ ማምጣት የመሰለ የሚያስደስት ነገር የለም። ወላጆች ለልጆቻቸው የእግዚአብሔርን ቃል ሊያስተምሯቸው ይገባል። እንደ ወላጅነታችን ይህ ከፍተኛ ኃላፊነታችን ነው። እስቲ ከቁጥር 23 እስከ 24 ያለውን ክፍል እንመልከት። እስክንሻገር ድረስ አምላካችሁ የኤርትራን ባህር ከፊታችን እንዳደረቀ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ውሃ ከፊታችሁ አደረቀ። ይኸውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ አምላካችሁ እግዚአብሔርን ለዘላለሙ እንድትፈሩ ነው ይላል። ወዳጆቼ፣ እግዚአብሔር ለእስራኤላውያን ያደረገው ለእነርሱ ብቻ ሳይሆን ለእኔና ለእናንተም ጭምር ነው። ይህን ያደረገው ብርቱና ኃያል መሆኑን የምድር አሕዛብ ሁሉ እንዲያውቁት ነው። የእስራኤል ልጆች ዮርዳኖስን ከተሻገሩ በኋላ ከናናውያን ሁሉ ሰሙ፣ እግዚአብሔርም ታላቅና ብርቱ እንደሆነም ተረዱ። በዚህ ምዕራፍ ማስታወስ ከሚገቡን ነገሮች አንዳንዶቹ ታቦቱ ከሕዝቡ ፊት ለፊት ሄዶ ዮርዳኖስ እንደሄደና ዮርዳኖስም መከፈሉን ነው። በዚህ ጊዜ ባሕሩ የተከፈለው በሙሴ በትር አልነበረም። ይህንም ማስተዋል ይገባቸዋል። ካህናቱ የተሸከሙት ታቦት ከሕዝቡ ፊት ለፊት ሄደ። ኢየሱስ ከእኛ ቀድሞ ወደ ሞት ሄደ፣ በሕይወቱም ከእኛ ጋር አብሮን ይኖራል። ዮርዳኖስ የጌታ ኢየሱስ ክርስቶስ ሞት ምሳሌ ነው። እግዚአብሔር ስለዚህ ቃሉ እየተመሰገነ ይሁን። እንግዲህ አድማጮች፣ የምጽሐፍ ኢያሱ ምዕራፍ 4 ጥናታችን እዚህ ላይ ያበቃል። በመቀጠል ደግሞ የምዕራፍ 5ን ትምህርት አብረን እንመለከታለን። የዚህ የምጽሐፍ ኢያሱ ምዕራፍ 5 አብይ ሐሳቡ ለድል መዘጋጀት የሚል መልእክት በውስጡ ይዟል። ጻፍ ጻፍ አድርጉ። የምጽሐፍ ኢያሱ ምዕራፍ 5 አብይ ሐሳቡ ለድል መዘጋጀት የሚል መልእክትን በውስጡ አካቷል። ከዚህ ምዕራፍ የግርዛት ሥርዓት ስለመፈጸሙ መና ከሰማይ መውረዱን እንዳቆመና ሕዝቡ የምድሪቱን ፍሬ መብላት እንደጀመሩ በመጨረሻም ኢያሱ የእግዚአብሔር ሠራዊት አለቃ ነኝ ከሚል ፍጡር ጋር መገናኘቱን እንመለከታለን። እስቲ ፈጠን ፈጠን ብዬ ላንብብላችሁና ቶሎ ቶሎ ጻፉ። ከዚህ ምዕራፍ የግርዛት ሥርዓት ስለመፈጸሙ መና ከሰማይ መውረዱን እንዳቆመና ሕዝቡ የምድሪቱን ፍሬ መብላት እንደጀመሩ በመጨረሻም ኢያሱ የእግዚአብሔር ሠራዊት አለቃ ነኝ ከሚል ፍጡር ጋር መገናኘቱን እንመለከታለን። ኢያሱ ወዳጆቼ በዚያ ወቅት እንዲህ ያለ ሰማያዊ መገለጥ ያስፈልገው ነበር። እነዚህ ሦስት ነገሮች በጣም አስፈላጊ ናቸው። በአሞራውያን ላይ ፍርሃትና ድንጋጤ ወደቀባቸው።
እስቲ ቁጥር 1ን እንመልከት። እንዲህም ሆነ በዮርዳኖስ ማዶ በምዕራብ በኩል የነበሩት ያሞራውያን ነገስታት ሁሉ፣ በባህሩም አጠገብ የነበሩ የከናናውያን ነገስታት ሁሉ እግዚአብሔር ከእስራኤል ልጆች ፊት የዮርዳኖስን ውሃ እስኪሻገሩ ድረስ እንደደረቀ በሰሙ ጊዜ ልባቸው ቀለጠ። ከእስራኤልም ልጆች የተነሳ ነፍስ ከዚያ ወዲያ አልቀረላቸውም ይላል። የዮርዳኖስ ወንዝ እየጎረፈ ስለነበር እስራኤላውያን ወንዙን ይሻገራሉ ብለው አሞራውያንና ከናናውያን በፍጹም አልጠበቁም። ምናልባት ቢሻገሩ እንኳ የጎርፉ ወቅት ካለፈ በኋላ ይሻገራሉ ብለው ነበር የጠበቁት። ለጦርነቱ ለመዘጋጀት በቂ ጊዜ እንዳላቸው እርግጠኞች ነበሩ። እስራኤላውያን ዮርዳኖስን እንዲሻገሩ እግዚአብሔር እንዳስቻላቸው ሲመለከቱ በጣም ነበር የተደናገጡት። የአዲሱ ሕዝብ መገረዝ ከቁጥር 2 እስከ 5 ያለውን ስፍራ ተመልከቱ። በዚህ ስፍራ ደግሞ የአዲሱ ትውልድ መገረዙን ነው የሚያወሳው። በዚያን ጊዜም እግዚአብሔር ኢያሱን የባልጩት መቅረጫ ሰርተ የእስራኤልን ልጆች ሁለተኛ ጊዜ ግረዛቸው አለው። ኢያሱም የባልጩት መቅረጫ ሰርቶ የግርዛት ኮረብታ በተባለ ስፍራ የእስራኤልን ልጆች ገረዘ። ኢያሱ የገረዘበት ምክንያት ይህ ነው። ከግብጽ የወጡት ሕዝብ ወንዶች ሰልፈኞች ሁሉ ከግብጽ ከወጡ በኋላ በመንገድ ላይ በምድረ በዳ ሞቱ። የወጡት ሕዝብ ሁሉ ተገርዘው ነበር። ነገር ግን ከግብጽ በወጡበት መንገድ በምድረ በዳ የተወለዱት ሕዝብ ሁሉ አልተገረዙም ነበር ይላል። አዲሱ ትውልድ የግርዛትን ሥርዓት ትቶት ነበር። ግርዛት እግዚአብሔር ለአብርሃም ለገባለት ቃል ኪዳን ምልክት ወይም ማህተም ነው። አስተዋላችሁ? ግርዛት እግዚአብሔር ለአብርሃም ለገባለት ቃል ኪዳን ምልክት ወይም ማህተም ነው። ለእስራኤል የከነዓን ምድር የተሰጣት በዚህ ለአብርሃም በተገባለት ቃል ኪዳን መሰረት ነበር። በእነዚያ በምድረ በዳ በተንከራተቱባቸው አያሌ ዘመናት ሁሉ ይህን ሥርዓት ትተውት ነበር። ከቁጥር 6 እስከ 9 ያለውን ስፍራ ተመልከቱ። እግዚአብሔርም ወተትና ማር የምታፈሰውን ምድር ለኛ ይሰጠን ዘንድ ለአባቶቻቸው የማለላቸው ምድር እንዳያሳያቸው የማለላቸው ከግብጽ የወጡ የእግዚአብሔርንም ቃል ያልሰሙ እነዚያ ሰልፈኞች ሁሉ እስኪጠፉ ድረስ የእስራኤል ልጆች 40 ዓመት በምድረ በዳ ይሄዱ ነበር። ልጆቻቸውም በእነርሱ ፋንታ አስነሳ። እነዚህንም ኢያሱ ገረዛቸው። በመንገድ ሳሉ ስላልተገረዟቸው ሸለፈታሞች ነበሩና ሕዝቡም ሁሉ ፈጽሞ በተገረዙ ጊዜ እስኪድኑ ድረስ በሰፈር ውስጥ በየስፍራው ተቀመጡ። እግዚአብሔርም ኢያሱን ዛሬ የግብጽን ነውር ከናንተ ላይ አንከባልያለሁ አለው። ስለዚህ የዚያ ስፍራ ስም እስከ ዛሬ ድረስ ጌልጌላ ተብሎ ተጠራ ይላል። አድማጮቼ፣ በመንፈሳዊ ሕይወታቸውም ሆነ በሥጋዊ አካላቸው እስራኤላውያን የአብርሃምን ቃል ኪዳን ምልክት የሆነውን የግርዛትን ሥርዓት አልጠበቁም። እስራኤላውያን 40 ዓመት ሙሉ በምድረ በዳ ተንከራተዋል። በዚህ ረጅም ጊዜ ውስጥ ከግብጽ የወጡ ጦረኛ እስራኤላውያን ሞተዋል። እንግዲህ እዚህ ላይ ኢያሱ እንደ ገረዛቸው የሚነግረንም የእነርሱን ልጆች መሆኑ ነው። በዚህ ወቅት ነበር እግዚአብሔር የግብጻውያንን ነውር ያስወገደላቸው። በግብጽ ባርነት በነበሩበት ዘመን የመገረዝን ሥርዓት ዘንግተውታል። በምድረ በዳ በሚንከራተቱበት ዘመን ሁሉ የመገረዝን ሥርዓት አላሰቡትም። ኢያሱ እስራኤላውያንን የገረዘበት ስፍራ ጌልጌላ ተብሏል። ጌልጌላ ማለት ማንከባለል ማለት ነው። አስተዋላችሁ? ጌልጌላ ማለት ማንከባለል ማለት ነው። ኢያሱ ምዕራፍ 5 ቁጥር 10ን እንመልከት። የእስራኤልም ልጆች በጌልጌላ ሰፈሩ። ከወሩም በ14ኛው ቀን በመሸ ጊዜ በያሪኮ ሜዳ ፋሲካ አደረጉ ይላል። እስራኤላውያን የግርዛትን ሥርዓት የፈጸሙት በጸደይ ወራት ማለትም የኋለኛው ዝናብ በሚመጣበት ጊዜ ነበር። የፋሲካን በዓል ያከበሩትም በዚያው ጊዜ ነበር። የግብጽ ነውር ከእስራኤል ላይ ተንከባለለ። ወዳጆቼ አስተዋላችሁ? የግብጽ ነውር ከእስራኤል ልጆች ላይ ተንከባለለ። ያንን ምድር ለዘሮቹ እንደሚሰጥ እግዚአብሔር ለአብርሃም ቃል ገብቶለት ነበር። አሁን ደግሞ ተስፋው ሁሉ እውን ሊሆን ነው። ይህ ሁሉ አሁን በዚህ ዘመን ስላለነው ለእኛ የሚሆን ትምህርት አለው። አሮጌው ባህሪ ለምንም አይጠቅምም። አሮጌው ባህሪያችን መንፈሳዊ በረከትን መውረስ አያስችለንም። አሮጌው ባህሪ ከነዓንን ወይም ሰማያዊ ነገርን አይፈልግም። አስተዋላችሁ? አሮጌው ባህሪያችን መንፈሳዊ በረከትን መውረስ አይችልም። አሮጌው ባህሪ ከነዓንን ወይም ሰማያዊ ነገርን አይፈልግም። ይህ እውነት ነው። በገላትያ መልእክቱ ምዕራፍ 5 ቁጥር 17 በገላትያ መልእክቱ ምዕራፍ 5 ቁጥር 17 ጳውሎስ ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህ እርስ በርሳቸው ይቃወማሉ፣ ስለዚህ የምትወዱት ልታደርጉ አትችሉም ይላል። ያሮጌ ባህሪ ወይም ሥጋዊ ተፈጥሮ ለምንም እንደማይጠቅም ነበር ጳውሎስ የተናገረው። አዲሱ ባህሪም ቢሆን በራሱ ምንም ኃይል የለውም። ሮሜ 7ን በኋላ ተመልከቱ። የእስራኤል ልጆች መገረዝም ይህን እውነት ያገናዘበ ነው። መጽሐፈ ኢያሱ ምዕራፍ 5 ከቁጥር 11 እስከ 12 ያለውን ስፍራ ደግሞ አለፍ ብላችሁ ተመልከቱ። መና ወዳጆቼ የኢየሱስ ክርስቶስ ምሳሌ መሆኑን ከአዲስ ኪዳን እንመለከታለን። አስተዋላችሁ? መና የኢየሱስ ክርስቶስ ምሳሌ መሆኑን በአዲስ ኪዳን ውስጥ እንመለከታለን። ኢየሱስ አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ሰው ከርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው በማለት የተናገረውም በዚህ ምክንያቱ ነበር። ዮሐንስ ወንጌል ምዕራፍ 6 ከቁጥር 49 እስከ 50 ያለውን ስፍራ መመልከት ይቻላል። ዮሐንስ 6 ከቁጥር 49 እስከ 51 መና የክርስቶስን ሞት ይወክላል። ነፍሱን ለብዙዎች ቤዛ አድርጎ ለመስጠት ወደዚህ ዓለም የመጣው ክርስቶስ ነው። ከናን ከደረሱ በኋላ መና ከሰማይ መውረዱ ተቋረጠ። ከዚያ በኋላ የምድሪቱን ፍሬ መብላት ጀመሩ። ከቁጥር 13 እስከ 15 ያለው ስለ እግዚአብሔር ሠራዊት አለቃ የሚናገር ይሆናል። ይህ የሚናገረው ስለ ኢያሱ መጠራትና መሾም ነው። ሚዲያም በሚባል አገር በሳት በሚነድቁት ቋጦ ውስጥ እግዚአብሔር ሙሴን የጠራውም ይህን በሚመስል መንገድ ነበር። በኋላ ይህን ስፍራ ተመልከቱት። የቆመበት መሬት የተቀደሰ ስለሆነ የእግሩን ጫማ እንዲያወልቅ ለሙሴ ተናግሮታል። ዘጸአት ምዕራፍ 3 ቁጥር 5 መመልከት ይቻላል። በዘጸአት ጥናታችን ውስጥ ይህንን ትምህርት ተምረናል። ዘጸአት ምዕራፍ 3 ቁጥር 5 በአሁኑ ጊዜ የእስራኤል ልጆች የዮርዳኖስን ወንዝ ተሻግረው ከወንዙ ማዶ ነበር ያሉት። አንድ ቀን ኢያሱ ሰፈሩን በመቃኘት ላይ እያለ ኢያሱ የተመዘዘ ሰይፍ ያዘ ሰው አየ። ስለዚህም ኢያሱ ወደ ሰውየው ቀረብ አለና ከእኛ ወገን ወይስ ከጠላቶቻችን ወገን ነህን በማለት ጠየቀው። ያ ሰው ግን እኔ የእግዚአብሔር ሠራዊት አለቃ ነኝ አለው። ኢያሱም ወድቆ ሰገደለት ይላል። እንግዲህ የተከበራችሁ አድማጮች፣ የዚህ የመጽሐፈ ኢያሱ ምዕራፍ 5 ጥናታችን በዚህ ላይ ያበቃል። ትምህርቱን አስመልክቶ ያላችሁን አስተያየት ወይም ደግሞ ጥያቄ በአድራሻችን ጻፉልን። ሰላሙን ይያልን። በዚህ ዝማሬ እንሰናበታችኋለን።
ይህ ጌታ ወይ ገልጌላ ይሁንልን። ጌታ ሆይ ገልጌላ ይሁንልን። ሸረበትን ማስወገጃ ትፍራ ገልጌላ ይሁን ጌታ። ይህ ትፍራ ጌታ ሆይ ፈኔል ይሁንልን። ይህ ትፍራ ጌታ ሆይ ፈኔል ይሁንልን። በረከትን መቀበያ ትፍራ ፈኔል ይሁን ጌታ። ለሕዝብ ያደረከውን ታምራት ያላወቀ የስምህን ብርታት አዲስ ሸረብ በጣም ትውልድ በስቶ ሕዝብ ይታያል በረከትን አቶ ጌልጌላን ያላየ ከቶ። ይህ ስፍራ ጌታ ሆይ ፈኔል ይሁንልን። ይህ ስፍራ ጌታ ሆይ ፈኔል ይሁንልን። በረከትን መቀበያ
አድማጮቻችን፣ እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።